የጀርዚው ዲሞክራት ሴናተር ባም መንዴዝ እና የተወካዮች ምክር ቤቱ አባል ግሪጎሪ ሚክስ ባወጡት የጋራ መግለጫ የዩናይት ስቴትስ መንግስት ሰሞኑን የጣለው የቪዛ ማዕቀብ ጥሩ ጅምር ቢሆንም ሌሎች ተጨማሪ ጠንካራ እርምጃዎች ግን ያስፈልጋሉ። ዩናይትድ ስቴትስ በኢትዮጵያ ላይ መሬት የያዘ ያሉትን ውሳኔ ማሳለፍ ይኖርባታል ሲሉም ማሳሰባቸው ተመልክቷል። በሌላ በኩል የኦክላሆማው ሪፐብሊካን ሴናተር ጄምስ ማውንቴን ኢንሆፍ በበኩላቸው ሰሞኑን ከምክር ቤቱ ፊት ቀርበው በሰጡት መግለጫ የግጭቱ መንስኤና አመጣጥ ያሉትን ምክንያት አስረድተው ዩናይትድ ስቴትስ መንግስት አሸባሪውን ህወሓትንና የኢትዮጵያን መንግስት በኩል አይን ተመልክቶ ያስተላለፈው ውሳኔ ስህተት ነው ብለዋል። የህግ አውጪዎቹ በተለያዩ መድረኮች የሰጡትን አስተያየት የተከታተለው ደረጀ ደስታ ያጠናቀረውን ዘገባ ኤደን ገረመው እንዲህ አቀርበዋለች።
ሁለቱ የምክር ቤት አባላት ሴኔተር ባብ መንደዝ እና የተወካዮች ምክር ቤት አባል ግሪጎሪ ሚክስ ባጋራ በወጡት የአስተያየት መልእክታቸው በትግራይ ክልል እየተካሄደ ያለው ጦርነት ወደ 7 ወራት የተጠጋው መሆኑን ገልጸው የሚከፈለው ሰብአዊ ዋጋ እየጨመረ ነው ብለዋል። በሺዎች የሚቆጠሩ ሰላማዊ ዜጎች ቆስለዋል ወይም ተገድለዋል። በዘፈቀደ የተገደሉ የጅምላ ፍጅቶችና ጾታዊና ጾታን መሰረት ያደረጉ ጥቃቶች፣ በግዳጅ የሚካሄዱ መፈናቀሎች፣ ሌሎች የሰብአዊ መብት ጥሰቶችም ተፈጽመዋል ነው ያሉት። ህግ አውጪዎቹ ህጻናት ለእስርና ለጉልበት ብዝበዛ እየተዳረጉ ነው። የጤና ማዕከላትና ትምህርት ቤቶች፣ ዩኒቨርሲቲዎችና የስደተኛ ካምፖች ወይ ተዘርፈዋል ወይ ወድመዋል። በዚህኛው የአፍሪካ ክፍል የምግብ እጥረት መኖሩ የታወቀ ቢሆንም አሁን ደግሞ ሂደቱ በመስተጓጎሉ ከፍተኛ የርሃብ ምልክት እየታየ ነው በማለት ደርሷል ያሉትን አደጋ ዘርዝረዋል። ይህ እልቂት ልክ በአንድ የጦርነት አጋጣሚ የተከሰተ ውጤት አድርገን የምንገልጸው አይደለም። አሁን እያየ ነው ያለ ነው በተቀናጀ ዘመቻ ሆን ተብሎ የሚፈጸም እያንዳንዱ ድርጊት ወደ ጦር ወንጀለኛነት ሊያድግ የሚችልና በሰው ልጆች የተፈጸመ ወንጀል ይመስላል ብለዋል። ህግ አውጪዎቹ በመግለጫቸው የኢትዮጵያ ግዛት በሆኑ ሌሎች ክልሎች ውስጥ እየተፈጸመ ያለው ስቃይም ባለም አቀፉ ማህበረሰብ በቂ ትኩረት አልተሰጠውም ብለዋል። በሀገሪቱ ትላልቅ በሆኑ ሁለቱ ብሔሮች በአማራና ኦሮሞ ሰላማዊ ዜጎች ላይ የሚደርሰው ጥቃትም እየተስፋፋ ነው። በሀገሪቱ ያሉት አነስ ያሉት የብሔር ክፍሎችም በተመሳሳይ ሁኔታ ለረጅም ጊዜ በመካከላቸው ባለው ሁኔታ ሳቢያ ጥቃት እየደረሰባቸው ነው። ይሁን እንጂ ከመንግስት ቁጥጥር ውጪ የሆኑ ታጣቂዎች የመንግስት ደህንነት አካላትን የከፋፈሉ ሲሆን ተጠያቂነትም የሌለባቸው በመሆኑ ላለው ስቃይና መከራ አስተዋጽኦ አድርገዋል ብለዋል። መጪው የኢትዮጵያ ምርጫን አስመልክቶ ባሰፈሩት አስተያየታቸው ጥቂቶች መጪውን የኢትዮጵያ ብሔራዊ ምርጫ ነጻና ፍትሃዊ የመሆን እድል ይኖረዋል ብለው እንደሚያምኑ ገልጸው እየተስፋፉ ባሉ ግጭቶች ሳቢያ የምርጫ ቁሳቁሶቹ አቅርቦት ችግር በመኖሩ በተለያዩ የሀገሪቱ አካባቢዎች የሚኖሩት ብዙዎቹ ድምጻቸውን መስጠት እንዳይችሉ ያግዳቸዋል። የጠቅላይ ሚኒስትሩ ተቺዎችና ደጋፊዎቻቸው በእስር ላይ እንዲቆዩ የተደረጉ ሲሆን መንግስትም ሁልጊዜ ፍትህ የማግኘት ሂደቱንና መብታቸውን ሲነፍግ ቆይቷል። ቁልፍ የሆኑ የተቃዋሚ ፓርቲዎችም እንቅስቃሴያቸው ስለተገደበ ከምርጫው ሂደት ራሳቸውን ለማግለል ተገደዋል። በተጨማሪም ለህዝባዊ ውይይትና ለሚዲያ ተደራሽነት ያለው እድልም ወዲያውኑ የተዘጋ በመሆኑ ፍርሃትና ራስን ሳንሱር የማድረግ አዝማሚያን ፈጥሯል ብለዋል። ጠቅላይ ሚኒስትር አብይና ገዢ ፓርቲያቸው ብልጽግና ከነሱ በፊት እንደነበረው አምባገነን አስተዳደር ተመሳሳይ መንገድ መከተል እንደፈለጉ ግልጽ አድርገዋል ያሉት ህግ አውጪዎቹ ይህም በሀገሪቱ ለመጀመሪያ ጊዜ ተስፋ ተደርጎበት የነበረውና በየአምስት አመቱ የሚደረገውን እውነተኛ ዴሞክራሲያዊ ምርጫ ተስፋ እንዳይኖረው አድርገዋል ብለዋል። የባይደን አስተዳደርም የወቅቱን ሁኔታ ለመከታተል ያሉትን የዲፕሎማቲክ አማራጮችን ሁሉ አሰማርቷል። ፕሬዝዳንቱ፣ ምክትል ፕሬዝዳንቷ፣ የውጭ ጉዳይ ሚኒስትሩ፣ የብሔራዊ የደህንነት አማካሪ ከኢትዮጵያና በአካባቢው ካሉ አቻዎቻቸው ጋር ስለ ትግራዩ ግጭት ፖለቲካዊ መፍትሄ ለማምጣት እየሰሩ መሆኑን ገልጸዋል። አስተዳደሩ ለሰብአዊ እርዳታ እገዛ የሚሆን ወደ 305 ሚሊዮን ዶላር አዲስ የእርዳታ ገንዘብ መለገሱን አስታውሰው ከዋይት ሀውስ የተላኩ ልዩ መልእክተኞችም የአስተዳደሩን ዲፕሎማሲያዊ ጥረቶች ለመደገፍ በቅርቡ ወደ አፍሪካ መጓዛቸውን ጠቅሰዋል። እንዳለመታደል ሆኖ እነዚህ ሁሉ ጥረቶች የቀየሩት ነገር ጥቂት ሲሆን ግጭቱ ግን ተባብሶ ቀጥሏል በማለት የኢትዮጵያ መንግስት መፍትሄ የሚላቸው ነገሮች የማይሰሩ መሆናቸውን ግልጽ ቢሆንም በተያዘው መንገድ በግትርነት ቀጥሎበታል። ስለዚህ የአሜሪካና አጋሮቿ የአስተዳደሩ የፖለቲካ ስሌት ወሳኝ በሆነ መንገድ መለወጥ የሚያስፈልግበት ጊዜ አሁን ነው። የባይደን አስተዳደር በትግራይ ያለውን ግፍና መከራ ለማስቆም በቅርቡ ያወጣው የቪዛ እገዳ ጥሩ ጅምር ነው። ይሁን እንጂ ሌሎች ተጨማሪ ጠንካራ እርምጃዎችም ያስፈልጋሉ ብለዋል። ከሁሉም ነገር በፊት ቀድሞ መደረግ ያለበት የኤርትራ ጦር ከኢትዮጵያ ባስቸኳይ እንዲወጣ ማድረግ ነው። የባይደን አስተዳደር አንድ አይነት አስተሳሰብ ያላቸው ሀገራትን በማስተባበር በኤርትራ መንግስት ላይ ዓለም አቀፍ የጦር መሳሪያ ማዕቀብ የሚጣልበት መንገድ መምራት ይኖርባቸዋል በማለትም አሳስበዋል። የባይደን አስተዳደር ለሰብአዊ መብት ጥሰት ተጠያቂ የሆኑትን የኤርትራ ባለስልጣናት ላይ የኢኮኖሚ ማዕቀብ ማድረግ ይኖርበታል። በኢትዮጵያ በኩልም ተሳታፊ በሆኑት ወገኖች ላይ ተመሳሳይ እርምጃ ሊወስድ ይገባል። አስተዳደሩ ከዓለም አቀፉ የፋይናንስ ተቋማት ወደ ኢትዮጵያ መንግስት የሚደረገው እርዳታ እንዳይሰጥም መቃወም ይኖርበታል። ለህዝብም ቀጥተኛ ጥቅም በሚሰጡ አገልግሎቶች እንደ ጤናና ትምህርት የመሳሰሉት ግን ከማዕቀቡ ነፃ መሆን አለባቸው። ይሁን እንጂ እነዚህ ተቋማት ግን በትግራይና በሌሎች የኢትዮጵያ አካባቢዎች የሚፈጸሙ ግፎች እስካሉ ድረስ የተለመደውን ነገር እያደረጉ እንዲቀጥሉ መፈቀድ አይኖርበትም ሲሉ አክለዋል ህግ አውጪዎቹ። እንዲሁም የኢኮኖሚ ማዕቀቡ ይህን ድርጊት በፈጸሙት ባስተባበሩት ወይም የሰብአዊ መብት ጥሰት እንዳይቆም ያደረጉትን የመንግስት ባለስልጣናትን ጨምሮ የህወሓት አባላትና ሌሎች ታጣቂ ቡድኖችም ላይ ተፈጻሚ መሆን አለበት። በተጨማሪም ሊያስከትለው የሚችለው የተወሳሰበ ነገር መኖሩ ግልጽ ቢሆንም ኢትዮጵያ ላይ የሚጣለው የጦር መሳሪያ ማዕቀብም ከአማራጮች ውጪ መሆን የለበትም ሲሉ አሳስበዋል። በመጨረሻም ዩናይትድ ስቴትስ አጋር ከሆኑ የአፍሪካ መሪዎችና በአካባቢው ከሚሰሩት ከተለያዩ ዘርፈ ብዙ ድርጅቶች ጋር የሰብአዊ መብት ጥሰት እንዳይኖር ተአማኒ፣ ግልጽና ተጠያቂነት ያለበት አሰራር እንዲኖር ከማድረግም ውጭ አልፎም መሰራት አለበት። የአፍሪካ ህብረትና ሌሎች ብሔራዊ ውይይት እንዲኖርም ሁኔታዎችን የማመቻቸት ሚና ሊጫወት ያስፈልጋል። ኢትዮጵያን በአካባቢው ለረጅም ጊዜና በቋሚነት የዩናይትድ ስቴትስን ጥቅም በማስጠበቅ ወሳኝ ሚና እንደነበራት የሚታወቅ በመሆኑ የኢትዮጵያ መንግስት ይህን ያቀረብነውን የመፍትሄ ሀሳብ ይቃወመዋል ብለን አንገምትም። ይሁን እንጂ እነዚህን ተግባራዊ አለማድረግ የሰላማዊ ዜጎችን ህይወት ዋጋ ያስከፍላል፣ አላስፈላጊ መከራንም ያመጣል፣ በሰብአዊ መብት አስከባሪነት ያለንን የቀዳሚነትንም ያሳጣናል ብለዋል። በመጨረሻም ፍላጎታችን እየወደቀ ካለ መንግስት ጋር በሚደረግ ትብብር አይሳካም። አገር ፈርሶ ከመጣ ጉዳት ይልቅ ግንኙነት ላይ የሚመጣ ጉዳት ይሻላል። ይህ በመተፈርስ ሀገር ላይ ከመነከፍለው ዋጋ እጅግ ያነሰ ነው። በጥንቃቄ የሚወሰድ እርምጃ ግልጽ ነው። ለሰላማዊ የበለጸገችና ዴሞክራቲክ ኢትዮጵያ የሚሆን መፍትሄ አሜሪካ ማሳየት አለባት በማለት አስተያየታቸውን ደምድመዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር በኢትዮጵያና ኤርትራ መንግስት ባለስልጣኖች ላይ ይፋ ያደረገውን የቪዛ ገደቦችን የሚቃወሙ መሆኑን በመግለጽ አስተያየታቸውን የሰጡት ሌላው የምክር ቤት አባል ደግሞ የኦክላሃማው ሪፐብሊካን ሴኔተር ጀምስ ማውንቲን ኢንሆፍ ናቸው። ኢንሆፍ ሰሞኑን በምክር ቤቱ በሰጡት መግለጫቸው ከሁሉ በፊት ግልጽ ማድረግ የሚኖርብን ነገር በተለይ የኢትዮጵያ መንግስት በትግራይ ላለው ግጭት ሰላማዊ መፍትሄ ከመሻት ውጪ የምንፈልገው ሌላ ነገር አለመኖሩን ነው ብለዋል። ይሁን እንጂ አሉ ሴኔተሩ፣ ይህ አሸባሪ ድርጅት የሆነው ህወሓት ከኢትዮጵያ መንግስት ጋር በእኩል አይን እንዲታይ ተደርጓል። ያ ተቀባይነት የሌለውና ስህተትም ነው። ሁለቱ አንድ እንደሆኑ አድርገን ነገሮችን ሁሉ በእኩል ማየታችን ያስቆጣል ብለዋል። ሴኔተሩ በመቀጠልም 100% እርግጠኛ መሆን እንዲቻልና ማንም ሰው በዚህ ጉዳይ የተሳሳተ ግምት እንዳይኖረው አንድ ነገር ግልጽ እንዲሆን ልናገር። ይህ አሰቃቂ የሆነው የሰብአዊ መብት ጥሰት በዓለማችን ምንም ስፍራ አይኖረውም። ጠቅላይ ሚኒስትር አብይ አህመድም ይህን በመንግስት ተቀባይነት የሌለውን ድርጊት የፈጸሙትን ተጠያቂ እንደሚሆኑ ግልጽ በማድረጋቸው እጅግ በጣም ኮርቻለሁ፣ የሚሆነውም ያ ነው ብለዋል። ኢትዮጵያን እዚህ ምክር ቤት ውስጥ ከኔ በላይ የሚያውቀው የለም ያሉት ሴኔተሩ ጥንታዊነቷና ነጻነቷን ጠብቃ ስለኖረችው ኢትዮጵያ ታሪክ እንደሚያውቁ ተናግሯል። ቀድሞ እንደ አውሮፓውያን አቆጣጠር በ1970ዎቹ መሪ ከነበሩት ከኮሎኔል መንግስቱ ኃይለማርያም ስርዓት እስከ ጠቅላይ ሚኒስትር መለስ ዜናዊ ከዛም ወዲህ እስከ ጠቅላይ ሚኒስትር ኃይለማርያም ድረስ ያሉትን ሁኔታዎችም ተነሳስተዋል። የቀድሞውን ጠቅላይ ሚኒስትር መለስ ዜናዊ በደንብ እንደሚያውቋቸው የተናገሩት ሴኔተሩ መለስ ህይወታቸው እስካለፈበት የጎርጎሮሳውያኑ 2012 ዓ.ም ዲሞክራሲን ለማስፋፋት መሞከራቸውንና አንዳንድ ለውጦችንም ማምጣታቸውን መስክረዋል። ጠቅላይ ሚኒስትር ኃይለማርያምም ብዙ ተጨባጭ ነገሮችን ማስመዝገባቸውን ጠቅሰው ከሳቸውም ሆነ ከጠቅላይ ሚኒስትር አብይ አህመድ ጋር በተገናኙበት ወቅት አብረው ጸሎት ማድረጋቸውን አስታውሰዋል። አሁን ስላለው ሁኔታም ሲያስረዱ ይሄ ሁኔታ እዚህ እንዴት እንደደረሰ ከስር መሰረቱ ላስረዳችሁ በማለት ኢትዮጵያን ከጎበኙበት ከ2005 ዓ.ም ጀምሮ የነበረውን ሁኔታ ዘርዝረው አስረድተዋል። 19 ያህል ጊዜ ወደ ኢትዮጵያ መመላለሳቸውንና ከጠቅላይ ሚኒስትሮች ከካቢኔ አባላትና ህግ አውጪዎች የቢዝነስ ሰዎችና የእርዳታ ሰራተኞች ጋር እንዲሁም በእነዚህ መካከል ካሉ ሰዎች ጋር መገናኘታቸውንም ተናግረዋል። እንደ አውሮፓውያን አቆጣጠር በ2018 ዓ.ም አብይ አህመድ ጠቅላይ ሚኒስትር ሆነው የተመረጡት ኢትዮጵያን ለ30 ዓመታት ያህል የገዛው ኢህአዴግ ላይ በተነሳው ተቃውሞ መሆኑን ገልጸው አዲስ አመራር በመተፈልግ ሀገር ወደ ስልጣን የመጡ መሆናቸውንም ተናግረዋል። አብይም እንደተመረጡ ገንቢ ለውጦችን ማምጣት መጀመራቸውን እርቅ ለማስፈንና ሁሉም እኩሎች በማለፍ ሊበራል ዴሞክራቲክ ማሻሻያዎችን አምጥተዋል፣ ውጤትም ማስመዝግበዋል፣ የፖለቲካ እስረኞችና ጋዜጠኞችንም ከእስር ነጻ አውጥተዋል፣ ከኤርትራ ጋር ከአስርት ዓመታት ጦርነት በኋላ እርቅ በማውረዳቸው የኖቤል ተሸላሚ መሆናቸውንም ተቀሰዋል። ኢህአዴግም በበላይነት ይመሩ የነበሩትን ከሰሜን የሀገሪቱ ክፍል ከትግራይ የሆኑት የህወሓት አባላት ነበሩ ብለዋል ሴኔተሩ። አያይዘውም ጠቅላይ ሚኒስትር አብይ ከትግራይ ክልል አካባቢ የመጡ ሰዎች ብቻ ሀገሪቱን የሚመሩበት ፍርአት ሳይሆን ሁሉን ያቀፈ አዲስ መንግስት ለማቋቋም ሲነሱ ህወሓቶች ደስተኛ አልሆኑም፣ ምክንያቱም ለአስርት ዓመታት የያዙትን ስልጣን የለቀቁ መሆኑን ተሰማቸው። ከኤርትራ ጋር በነበረው የሰላም ስምምነትም ደስተኞች አልነበሩም። ስለዚህ አሁን እንደተጎዱ ስለሚሰማቸው ሰላም አይፈልጉም ብለዋል። ሴኔተር ኢንሆፍ ማብራሪያቸውን በመቀጠል ህወሓቶች በዚህ የተነሳ እንደ አውሮፓውያን አቆጣጠር በ2019 ዓ.ም በአዲሱ መንግስት ውስጥም ሆነ ፓርቲ ውስጥ መሳተፍ የማይፈልጉ መሆኑን በመግለጽ አንዳንድ እርምጃዎችን መውሰድ ጀመሩ። በተከሰተው የኮሮና ቫይረስ ወረርሽኝ እንዲተላለፍ የተደረገው ብሔራዊ የምርጫ ሰሌዳን በመተላለፍ ከሌሎች ክልሎች ተለይተው የክልሉን ፓርላማ ለመቆጣጠር በመስከረም ወር ላይ የራሳቸውን ምርጫ አደረጉ ሲሉ ተናግረዋል። ሴኔተሩ አያይዘውም ከዛም በኋላ ከአሸባሪ ህወሓት ጋር የተባበረው ሚሊሻ ባለፈው ጥቅምት በመቀሌ አቅራቢያ ያለውን የኢትዮጵያን ሰራዊት ጦር ሰፈር በማጥቃት በዚያ የነበረውን መሳሪያ ዘረፈ። ይህ ነገር እንደገና ግልጽ ላደርገውና የክልሉ ፓርቲ ህወሓት የመንግስት ጦር ሰፈርን አጠቃ፣ መንግስትም በአግባቡ ምላሹን ሰጠ ካሉ በኋላ ስለዚህ ከመጀመሪያው አሸባሪ የነበረው ወገን በደንብ የታጠቀ ስለነበረ እስካሁን ድረስ የተራዘመውን ውጊያ መልሶ እያካሄደ ነው ብለዋል። አሁን እየሆነ ያለው ነገር ይህ ነው የሚሉት ሴኔተር ኢንሆፍ መንግስታችን ሁለቱን በእኩል አይን መታየት የሌለባቸውን ወገኖች እኩል አስቀምጦ ማየቱ የሚገርመኝ ለዚህ ነው። አንደኛው የተመረጠ መንግስት ሲሆን ሌላኛው ስልጣኑን እንዲያጣ የተደረገ አሸባሪ ቡድን ነው ብለዋል። ስለዚህ የኢትዮጵያ መንግስት ይህን የተመዘገበውን ድርጊት አለመፈጸሙን በግልጽ አስታውቋል። ድርጊቱ ተቀባይነት የሌለው መሆኑንም ገልጾ ድርጊቱን የፈጸሙትን ተጠያቂ እንደሚሆኑ ተናግሯል። ስለዚህ እኛ አሜሪካኖች ኢትዮጵያን ማሳተፍና ዛሬ የምናየው ነገር ሁሉ እስከዛሬ ለአመታት ሲሰሩ የኖሩ ድርጊቶች ውጤት መሆኑን መረዳት አለብን። እነሱ ደህንነቷና አንድነቷ የተጠበቀ ሰላማዊትና የተረጋጋች ኢትዮጵያን ለመገንባት እየሰሩ ነው በማለት ስለዚህ ሰላም እንዴት አድርገው መልሰው ማስፈን እንደሚችሉ እንዴት አድርገን ልናግዛቸው እንደምንችልም ልናነጋግራቸው ያስፈልገናል ብለዋል። በመንግስታቸው ላይ የቪዛ ማዕቀብ መቅጣት ማለት ለዚያ በቃቸውን ታሪክ የማናውቅ ወይም በክልሎች መካከል ያለውን ልዩነት ውጤት መሆኑን መገንዘብ የማንችል ያስመስልብናል ያሉት ሴኔተር ኢንሆፍ በመጨረሻም ለጠቅላይ ሚኒስትር አብይና በኢትዮጵያ ለምትገኙ ወዳጆቻችን በሙሉ በቀጥታ ልነግራችሁ የምፈልገው ታሪካችሁን የምናውቅ ሁሉ ከእናንተው ጋር መሆናችንን መሆኑን ልገልጽላችሁ እወዳለሁ በማለት ንግግራቸውን ደምድመዋል። ለደረጀ ደስታ ዘገባ ኤደን ገረመው ከዋሽንግተን ዲሲ።